የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል ይላል። የከበረ ሰላምታችንን እናስቀድማለን። ዛሬ የህዳር 29 2006 ወይም እንደ አውሮፓ አቆጣጠር የዲሴምበር 8 2013 የኢትዮጵያ አንድነት ሬዲዮን ስርጭት እንደ ተለመደው የተለያዩ ፕሮግራሞችን አካቷል። በቅድሚያ የተለመደው በ15 ቀናት እየተዘጋጀ የሚቀርበው ከታሪክና መጽሐፍት ማህደር ይቀርባል። በመቀጠልም ልክ ከምሽቱ 12 ሰዓት የሳምንቱን ዋና ዋና ዜናዎች እናስደምጣለን። በመቀጠልም ኔልሰን ማንዴላና ኢትዮጵያ በሚል የነጻነት አርበኛው ታጋይ ማንዴላ ከኢትዮጵያ ጋር የነበራቸውን ትስስር የሚያወሳ ጽሑፍ ይቀርባል። በመጨረሻም የሳምንቱ የሬዲዮን መልእክት ከተደመጠ በኋላ የፕሮግራማችን ፍጻሜ ይሆናል። በድጋሚ እንኳን በሰላም ቆያችሁን ይላል። የዛሬውን ፕሮግራም በተለያየ መልኩ የሚመሩት ንጉሱ ታምራት፣ ቴዎድሮስ በቀለ፣ ተኮላ ወርቁና አለማየሁ ደረሳ መሆናቸውን እየገለጽን ፕሮግራማችንን በሚቀጥለው ሙዚቃ እንጀምራለን።
ማለት ታማ በተሰየ ምና በተለየ ማ መጻሕፍት ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደው ሰላምታችንን እናቀርባለን። በዛሬው ምሽትም የዚህ ፕሮግራም ክፍለ ጊዜያችን ይዘንላችሁ የቀረብነው ሁለት የቅርብ ጊዜ የኢትዮጵያንን ክብርና ወኔ የሚያወሱ ታሪካዊ ማስታወሻዎች ናቸው። እነዚሁ ጉልህ ማስታወሻዎች በኢትዮጵያና በኢትዮጵያዊነት ላይ የወያኔ ትግራይ የጎሳ መንግስት ያሳደረውን ተጽዕኖና ውርደት፣ የስነ ልቦናዊ የዝቅተኝነት ስሜት ሁኔታ በተጨባጭ ያመለክታሉ ብለንም እናስባለን። የኢትዮጵያ ባህር ኃይል አባላት በማዳጋስካር ተድህረ ገጽ የተገኘ የደራሲው ስም ያልተጠቀሰ መስከረም 2006 የተሰራጨ ጽሑፍ። የኢትዮጵያ ባህር ኃይል አባላት በማዳጋስካር እንደ ኢትዮጵያ አቆጣጠር በ1960ዎቹ አቆጣጠር ማህበራችን አፍሪካ ተጥቂት ሀገሮች በስተቀር ሌሎች ገና ተቅኝ አገዛዝ ስርዓት ያልተላቀቁበት ንጻነት ያልተቀዳጁበት በራሳቸው የትውልድ ሀገር ባይተዋር ሆነው በሰቀቀን የሚኖርበት የጭለማ ዘመን እንደነበር የቅርብ ጊዜ የታሪክ ትዝታ መሆኑ ይታወሳል። የኢትዮጵያ ባህር ኃይል ተተቋቋመበት ከ1948 ዓ.ም ተመረጨ። ደረጃ በደረጃ ተትናንሽ የጦር መርከቦች ወደ መካከለኛ መጠን ወዳላቸውና ቀስ በቀስም ከባድ መሳሪያዎች ቶርፒዶና ሚሳኤል ተወንጫፊ መርከቦችን የታጠቀ ኃይል እንደነበር አይዘነጋም። የመጀመሪያዋ ትልቅ የጦር መርከባችን ጦር መርከብ ኢትዮጵያ የምትባል ስትሆን ይህችን መርከብ የአሜሪካን መንግስት ለኢትዮጵያ የባህር ኃይል ያስረከባት ዝነኛ የጦር መርከብ እንደነበረች ታሪኳ በተደጋጋሚ በኢትዮጵያ የባህር ኃይል መጽሔት ሲዘገብ ቆይቷል። የአሜሪካን የባህር ኃይል መርከቧን ወደ ኢትዮጵያ የባህር ኃይል ተማዛዋሩ ቀደም ብሎ በሁለተኛው የዓለም ጦርነት ታላላቅ ገድሎች እንደፈጸሙባትና ታሪኳም እስታሁን በመዝገብ አሜሪካውያን የባህር ኃይል ቤተሰብ በኢትዮጵያ ባህር ኃይል ውስጥ የሰጠችውን አገልግሎት ተባህር ኃይላችን አባላት ለማወቅ ጉጉት እንዳላቸው ተተላዩ ምንጮች ለመረዳት ችግ ያለው ይላሉ የዚህ ጽሑፍ አቅራቢ። ጦር መርከብ ኢትዮጵያ ወደ ኢትዮጵያ የባህር ኃይል ተመዛዋወሯ በፊት በተደጋጋሚ ስሟ ተለዋውጧል። የመጀመሪያ ስሟ በአሜሪካን የባህር ኃይል ውስጥ ሳለች USS ኦርካ ነበር። ተዛም AVP 49 ተባለች። ወደ ኢትዮጵያ የባህር ኃይል ተዘዋወረች በኋላ ደግሞ በመጀመሪያ የግርማዊ ቀዳማዊ ኃይለ ሥላሴ ጦር መርከብ His Majesty's Battleship ስትባል ተቆየች። በኋላ በዘመነ ደርግ ደግሞ ጦር መርከብ ኢትዮጵያ ተብላ ስትጠራ ቆይታለች። በሁለተኛው የዓለም ጦርነት በጃፓን ጦር አውሮፕላን አብራሪ አጥፍቶ ለመጥፋት ማለት በካሚካዚዎች በመርከቧ ላይ በመውደቅ መርከቧን ለማስመጥ የተደረገ ሙከራ ሳይሳካ ቀርቷል። በመርከቧ ላይ የነበሩት የአሜሪካን ባህር ኃይል አባላት እሳቱን በማጥፋት መርከባቸውንም ሆነ ራሳቸውን ታደጋ አድነዋል። በዚች ዝነኛ የጦር መርከብ ያገልግሎት የኢትዮጵያ ባህር ኃይል አባላት ከአውስትራሊያ በስተቀር መላውን ዓለም እንደዞሩበት በመጽሔት ዘገባ ላይ ይሁን በግል የባህር ጉዞ ትዝታቸው መዝግበውታል። ታብዛኞቹ አባሎቻችን በጽሑፍም ይሁን በአንደበታቸው የተረኩት በአፍሪካ ወደቦች መርከባችን ስትደርስ በዛን ወቅት በጥቁር መርከበኞች የሚንቀሳቀስ መርከብ ታይቶ ስለማይታወቅ ሰዎች ወደ መርከቧ በመጠጋት በመገረም ይመለከቱ እንደነበርና የነዚህም ሰዎች ሁኔታ ልብ የሚሰብርና አሳዛኝ ህይወት የሚገፉ አፍሪካውያን እንደነበሩ በአካል ብዙዎች ማየታቸውን ይመሰክራሉ። የኛ የጥንት አርበኛ አባቶችና እናቶች ለወራሪና ቅኝ ገዢ ባለመንበርከካቸው እኛን ወደ ባርነት ቀንበር እንዳንገባ ያደረጉትን ውለታ ተምናውቆ በላይ እንደማገናዘቢያ ያየነበት ሁኔታም ነበር በማለት በአጽናወት ይናገሩና ያስተምሩም ነበር። ተገምጠመኞቻቸው አንዱ ማዳጋስካር ተፈረንሳይ ቅኝ ግዛት ነጻ በወጣች ወቅት የሄዱት የኢትዮጵያ ባህር ኃይል አባላት መርከበኞች ትዝታ ነው። ኢትዮጵያዊነት ምን ማለት እንደሆን በተግባር ያሳዩበትና ማንኛውም መርከበኛ የሚያገለግልባት መርከብ በየደረሰችበት ወደብ ከተማ ተየሙያው ክፍል ተረኛ ጠባቂ ተመድቦ ነጻ ሆኖ ለመዝናናትም ይሁን ጉብኝት ለማድረግ ወደ ከተማ መውጣት አስገዳጅ ሁኔታ ታልተፈጠረ በስተቀር የተለመደ ተግባር ነበር። በዛን ጊዜ ለነበሩ ለኢትዮጵያን ሸግኖች የቀለም ልዩነት ሳይውቁ የውጭውን ዓለም ተንግዳ ልክ እንደ ጥንቶቹ ኢትዮጵያውን በማክበር እንኳን ደህና መጣችሁ በማለት የሚቀበሉ የሚተናኮሉትንም ዘራፍ ብሎ በመከላከል ኢትዮጵያዊነት ኩራት የቅርብ ባህላችን እንደነበር ይታወሳል። ወያኔ ትግራይ የቀለም ሳይሆን ተቅኝ ገዢዎች ተነበረው አደጋ በበለጠ የሚያናቆረውን በክልል የተዋቀረ የጎሳ ማህበረሰቦች ወይም ባንቱስታን እስተፈጠሩበት ድረስና በተለያዩ ምክንያቶች በተከሰቱ የኑሮ ውድነትና የግልገል የፋሽስት አገዛዝ ስርዓት የተነሳ ተነዚህ የጭካኔ አገዛዝ ለመዳን በየአረብ ሀገራትና በየዓለሙ ክፍለ ዓለም የተሰደዱ ኢትዮጵያውያን በቅኝ ግዛት ባርነት ተነበሩት አፍሪካውያን በበለጠ ውርደት ዛሬ ሲሰቃዩ ሲገረፉና ሲገደሉ ማስከፊው ዘመናችን የሚሰማው ዜናና የቪዲዮ ምስል የዝግነት ውርደታችንን በሐዘንና በልቅሶ ስሜት እንድንመለከት አድርጎናል። ኢትዮጵያዊ ወኔ እንዲጠፋ ለመጪውም ይሁን አሁን ላለው ትውልድ አንድነትና ኢትዮጵያዊነት ሳይሆን ጎሳዊ ስሜት በማምለክ በክፍለ ሀገር ስም ይጠራ የነበረውን ትግራይ አማራ ደቡብ ኦሮሞያ ወዘተ ክልል በማለት ያምሮ ማምታቻውን ብድናቸውን ተዘርጉብን እንሆ 20 አመት አስቆጥሯል። ነቃ ነቃ ያለው በተሰብ ለትውልዱ በየቤቱ አንድነትን ያስተምራል። የደነዘዘው በወያኔዎች የድንቁርና የተንኮል ፕሮፓጋንዳውን እየነዛ የገዛ ልጁንና ዘሩን ዘረኛ አድርጎ ኢትዮጵያዊነቱን እየሰለበ በመላው ዓለም የተከበርንበትን ኢትዮጵያዊነት ይያዋረዱ ስለመሆነ ያደባባይ ምስጢር ነው። ቀደም ብሎ በነበረው ዘመን ለምሳሌ እንደ አውሮፓ አቆጣጠር በ1960ዎቹ ውስጥ በማዳጋስካር የወደብ ከተማ ለመጀመሪያ ጊዜ ለጦር መርከብ ኢትዮጵያ ያካል ጠገና ምክንያት የተጓዙ የኢትዮጵያ የባህር ኃይል አባላት ለመዝናናት ወደ ከተማው ተው በእያገኙበት ቡና ቤት ይገባሉ። በየ ቡና ቤት ውስጥ የሚታዩት ነጮች ብቻ ነበሩ። አንድ መስናኛ ቤት ኢትዮጵያውያን ዘው ብለው እንደገቡ ተነጮች ጋር ተፋጠጡ። ተነጮቹ መካከልም የተወሰኑ ይነሱና ይሄ ቡና ቤት ለጥቁር አይፈቀድም የሚል በትዕዛዝ ድምጽና አብሪተኝነት ለኛዎቹ ሰዎች በዛን ጊዜ አፍላ ወጣቶች ይናገሯቸዋል። ይህ ያልለመዱትና በዜና በመጽሐፍና በጋዜጣ ይሰሙት የነበረውን በአካል በራሳቸው ላይ ሲደርስ ለዴቶች አይደለም ትዕግስታዊ ጨዋነትና ንግግርና ልመና በኋላ ለኢትዮጵያውያን የማይዋጠው ዘረኝነት ምክንያት ኃይለኛ ጸብ ተጀመረ። የመጀመሪያው ኢትዮጵያዊ ተፋላሚ የነበረው የባህር ኃይላችን የማሪን ኮማንዶ አባል የዛን ጊዜ ኦርዲነሪ ሲማን ይባላል ማረጉ ጌታቸው የተባለ እንደ ኢትዮጵያ አቆጣጠር 1961 ቁጥር በማሪን ኮማንዶ አሰልጣኞች ስልት በተማረው ታክቲክ እግሩንም ሆነ እጁን ያጓናጨፈ የመጀመሪያው ተፋላሚ በመሆን ነጮቹን መቅጣት ይጀምራል። አብረው የነበሩትም በቦክስም ይሁን በዱላ በተገኘው ነገር ጸቡን ይቀጥላሉ። በከተማው መንገድ የሚጓዙ የኢትዮጵያ ባህር ኃይል አባላት ማጋጠማቸው ጉዳይ ለኢትዮጵያን እንግዳ በሆነው የቀለም ልዩነት ነገር በተረኛነት ላይ የነበሩትም ሳይቀሩ ሰምተው በፍጥነት ወደ ከተማው በመግባት ጓደኞቻቸውን መርዳት ይቀጥላሉ። የሀገሪው ጥቁር ሕዝብ ገና የቅኝ ግዛት የሰቀቀን ኑሮ ያለቀቀው በመሆኑ ቅኝ የገዙትን ነጮቹን ሳይሆን ኢትዮጵያውያኑን በመፍራት ኢትዮጵያ መጣብኝ በማለት በድንጋጤ መልፈስ ውስጥ በመግባት መሸሽ ይጀምራል። ኢትዮጵያውንም ጥቁር የማዳጋስካር ተወላጆችን ተየመንገጉዱ በግድ በመያዝ በገዛ ሀገሩ ድሮ ገብቶ በማያውቅበት መዝነኛ ውስጥ ና ነይ ይህ ሀገርህ ሀገርሽ ነው ተዝናኑ በማለት እያስገደዱ ወደየ ቡና ቤቱ በማስገባት ነጻነት ማለት ምን እንደሆነ የሰው ልጅ በቀለም ልዩነት አይበላለጥም አንድ ነው ለዛውም በተፈጠረበት ሀገርና ምድር እኩል ነው በማለት የኢትዮጵያነትን ግርማ ሞገስ ማሳየታቸው ተብዙሃን አንደበት ተደጋግመው ስንሰማው የነበረ አኩሪ ገጠመኞቻቸው ውስጥ አንዱ እንደነበር እናስታውሳለን። በኢትዮጵያ ወኔ ተበጎ ትግስተኝነት ምግባር ጋር ማንነታቸውን ያስከበሩበት አጋጣሚ ነበር። የጦሩ የበላይ አዛዥ የነበሩት በዛን ጊዜ ግርማዊ ገዳማዊ ኃይለ ሥላሴም ሁኔታውን ሰምተው ተው ተው ልጆቼ ያደረጋችሁት ነገር ጥሩ ቢሆንም ተበዛም ወንጀል ነውና እርቀ ሰላም አውርዱ በማለት በልጅ ልጃቸው የባህር ኃይሉ ምክትል አዛዥ በሪየር አድሚራል እስክንድር ደስታ በኩል መልእክት መላካቸው ጠቡም በዛ ምክንያት እንደበረደ የማስታወሻ ጽሑፎች ይገኛሉ። የማዳጋስካር ህዝብ ለኢትዮጵያውያን ያለውን ክብርና አድናቆት ተዛ ገጠመኝ ጉዞ በኋላ የባህር ጉዞውን እድል ያገኙት የባህር ኃይላችን አባሎች ትዝታቸውን አውግተውናል። ተቆዩ የባህር ኃይላችን መጽሔቶች ላይም በማዳጋስካር የኢትዮጵያ ባህር ኃይል መርከበኞችን ገጠመኝ ታሪክ ተጽፎ በመጽሐፍ ቤት አሉ። መጽሔቶችም ለንባብ ቀርበዋል። በጦር ኃይሎች ፕሮግራም ላይም ሌሎች ትዝታቸውን በሌሎች ሀገራት የተከሰተውን በቀለም ጠይቅ የባህር ኃይላችን የበላይ መኮንኖች ገጠመኞች ኢትዮጵያ ሀገራችንን በማስተዋወቅ አስቂኝና አሳዛኝ ሁኔታዎችን ለህዝብ ማቅረባቸው ሁልጊዜ ሲታወስ መኖር የሚገባው የአኩሪ ታሪካችን ቅርጽ መሆኑን ልናስታውስ እንወዳለን። ኢትዮጵያ ለዘላለም ትኑር። ተቀድሞ የባህር ኃይል አባል አንዱ የተገኘ የማስተዋሻ ተዚህ ቀጥሎ ደግሞ ስንቱን አጣን በሚል መስፍን ወልደ ማርያም ተቋጥሮ ድህረ ገጽ መስከረም 2006 ዓመተ ምህረት የተጻፈ ጽሑፍ እናሰማቸዋለን። ስንቱን አጣን መስፍን ወልደ ማርያም መስከረም 2006 እንደ ኢትዮጵያ ባለ ኋላ ቀር አገር ውስጥ መሰልጠን ብዙ ችግር አለበት ይላሉ ፕሮፌሰር መስፍን። በመከተልም እኔ ራሴ በኮምፒውተር መጻፍ ተጀመርኩ 30 አመት ሊሆነኝ ነው። ታዲያ መብራት ጠፋና የምሰራውን በጣም የቆዩ ወረቀቶችን ሳገላብጥ አንድ እንደ አውሮፓ አቆጣጠር በዲሰምበር 26 1965 ተዱሮ ተማሪ የተጻፈልኝን ደብዳቤ አገኘሁ ይሉናል። በዩኒቨርሲቲ ኮሌጅ በነበረ አንድ በጣም ጎበዝ ወጣት የተላከልኝ ደብዳቤ ነበር። ይህ ተማሪ ተመረቀ በኋላ በአንድ ኩባንያ ውስጥ ተቀጥሮ ለጥቂት አመታት ሰርቶ ትምህርቱን ለመቀጠል ወደ አሜሪካን ሄዶ በሎስ አንጀለስ አካባቢ ተሚገኝ ትምህርት ቤት ገብቶ ነበር። ደብዳቤውንም የጻፈልኝ ተዛ ነው። ደብዳቤው 7 ገጾች ነበሩት። ተሰባቱ ገጾች 5ቱ ስለ ኢትዮጵያ ያለው ስጋት የሚገልጽ ነው። በሎስ አንጀለስ አካባቢ ታሉ ኢትዮጵያውያን ጋር ውይይት በሚያደርግበት ጊዜ ሁሉ ብዙዎቹ የሚያሳዩት የመደርተኝነት ስሜት እያበሳጨው የተማሩት ሰዎች በእንደዚህ ያለ ማህበረሰባዊ ኋላ ቀርነት ውስጥ ሆነው ኢትዮጵያ የምትባለው ሀገር እንዴት መራመድ ትችላለች እያለ ይሰጋ ነበር። ደብዳቤው ላቋርጥና ስለ ሰውየው ትንሽ ልናገር በማለት መስፍን ወልደ ማርያም ስለ ሰውየው የነበራቸውን አስተያየት በትዝታ መልክ ያካፍሉናል። ተማሪ ሆኖ ክፍል ውስጥ ምንም ነገር የማያሳልፍ በጣም ተከራካሪ ተማሪ ስለነበር አደንቀው ነበር ይላሉ መስፍን። አንድ ጊዜ እንዲያውም የዘውድ መንግስት ደጋፊ ነኝ አልሁና እንዴት በትከሻው ላይ ጭንቅላት ያለው ሰው አመቱን በሙሉ የዘውድ አገዛዝ የሚያደርስብንን በደልና ሽግር ሲነግረን ቆይቶ አሁን ደግሞ ያንን ደጋፊ ነኝ ይላል ብሎ ወረፈኝ። ልጁን ስለማውቀው አነጋገሩ አሳቀኝ እንጂ አላስቆጣኝም። ጥያቄ ይገባኛል ግን እኔ ሳትወርፈኝ መጠየቅ ትችል ነበር ብዬ ቢቀበለውም ባይቀበለውም ለጥያቄው መልሱን ሰጠሁት። በኋላም ጥሩ ጓደኛዬ ነበር ይሉናል መስፍን ጓደኛ መስፍን ወልደ ማርያም። ታሜሪካን አገር ትምርቱን ጨርሶ እንደተመለሰም ተገናኘንና ወደ ቀድሞ ስራው ወደ ወንጂ ተመልሶ እንደሆነ ስጠይቀው ተቅሳለሁ እንዴት ይሄ እድሜ ልኬን የፈረንጅ አሽከር ሆኜ መኖር አልፈልግም አሁን ደሞ ያስተማረኝን ህዝብ ላገልግል እንጂ የጥክስ መጨረሻ ነበር የሰጠኝ መልስ። በመንግስት መስሪያ ቤቶችና በወንጂ ባሉት ደሞዞች መከከል ከፍተኛ ልዩነት ነበር። ቁም ነገረኛነቱን ለኢትዮጵያ ህዝብ ያለውን ታማኝነት የግል ጥቅሙን ቀንሶ ኢትዮጵያን ለመርዳት ባሳየው ተግባራዊ አራያነት የማደንቀው የወታደር ልጅ ነበር። ይህ ሰው በደርግ ጊዜም አልሸሸም። በአንድ ኢንዱስትሪ ውስጥ በስልጣን ቦታ ላይ ነበር። ወያኔ ትግራይ የስልጣን ወንበሩን ሲይዝ እንደዚህ ያሉ ሰዎች የማይፈልጉ መሆናቸው ሲታወቅ አገሩን ጥሎ ተሰደደ። በትልቅ የዓለም አቀፍ መስሪያ ቤት ጥሩ ስራ አግኝቶ እድሜው ለጡረታ ውስጥ ይደርስ ቆየ። ወደሚወዳት አገሩ ለመመለስ አልቻለም። ታንድ የትምህርት ቤት ጓደኛው ጋር ግንኙነት እንዳለው አውቃለሁና አንድ ቀን ስለዚሁ የጋራ ጓደኛችን ስናወራ ለምን ወደ ኢትዮጵያ እንደማይመለስ ጠየቅኩት። የዚህ ወጣት አጎት በወታደርነት ኢትዮጵያን ለረጅም ጊዜ በክብር ያገለገለ ሰው ነበር። ይህ ሰው ወያኔና ሻቢያ በተጣሉ ጊዜ ዜግነታቸው በጉልበት እየተገፈፈ ታገራቸው እንዲወጡ ተተደረጉት ሰዎች አንዱ ነው። በዛን ጊዜ በሌላ የኤርትራ ተወላጅ ላይ የተፈጸመውን ግፍ ራሱ ሰውየው በአሜሪካ ድምጽ ራዲዮ ሲናገር የሰማሁት የሚከተለውን ነው። እንጠቅሳለሁ። ለኢትዮጵያ ባለኝ ሁሉ አገልግያለሁ። ኢትዮጵያን ሰገለግል አንድ ግሬን አጥቻለሁ። አንድ ሰው ለሀገሩ ተዚህ የበለጠ ምን ያደርጋል? የጥቅስ መጨረሻ ብሎ ሲናገር አስለቅሶኛል ይላሉ መስፍን ወልደ ማርያም። የኔ የቀድሞ ተማሪና ወዳጅም لمن ودي توبيا عندما يملس ستة جيك لقاش مالت لابغوتو يالهون اكي توبيا للي اندي تونا لك بمالت بتياكي ملس ستالو عباتو ياغل اقلاتن عقوتو يلفالاتن عيات كرماياتو اتشو يموتو اللاتن النا يرمو اللاتن هاجر اندي هو بكلا لوماتات نفسن ياكو سلال ينزان سوكو تشلو مسوعات ياكشبال يارك سوال يهنن يتغن الزبو نازنو ينكسو سوج ناتشو بمالت الناس يتوبيا مونينش تلالا يموتلش كرتو يقدلش بلا بتبالو هاتشر سنين صحفاتشون يزغالو انيام يمشتون يزي بروغرام كتلقزي بزيبا بدمدم بتغتنا ودكتاوكو يمشتون بروغرام وكتاكشن قبزاتشو هلن ملكم مشت
የሰብ ሰባ ጥሪ የተወደዳችሁ አድማጮች በስዊድን የምንኖር ኢትዮጵያውያን በጋራ ፍላጎታችን የምናማለበትና ጥቅማችንን የምናስከብርበት ድርጅት እንዲኖርን በግል የተነሳሰን ግለሰቦች ለአንድ አመት ያህል ፕሮጀክት አውጥተን ስንሰራ ቆይተናል። ድርጅት በመስራት ከአንድ አመት በላይ ጊዜ ሊወስድ ያስፈልገበት ምክንያት የሚቋቋመው ድርጅት አብዛኛውን ኢትዮጵያ የሚፈልጉትና የሚሳተፉበት እንዲሆን በማሰብ ነው። ስለሆነም እስካሁን ድረስ በተለያዩ ዘዴዎች ኢትዮጵያውያንና ትውልድ ኢትዮጵያውያንን ስንቀሰቅስ ቆይተናል። የዚህ ቅስቀሳ ውጤት ወደ 65 ያህል ወገኖች የመደራጀት ፍላጎታቸውን ተሳታፊ ለመሆን ያላቸውን ፍቃደኝነት እየገለጹ ተመዝግበዋል። የቅስቀሳው ተግባር በመቀጠል የፕሮጀክቱ ቡድን በጃንዋሪ 18 2014 ዓመተ ምህረት ትልቅ ዝግጅት አቀረበ። ይህ እቅድ የሚከተለውን ያከናውናል። በአቢኤF ሲቢያ ቬጋን 41 ብዙ ትይንት ባንድ ላይ የሚካሄድበት የሚችል አደረጃ ውስጥ የኢትዮጵያን ቀን ይዘጋጃል። በዚህ አደረጃ ውስጥ የተለያዩ የመንግስት ባለስልጣናት፣ የተለያዩ የስዊድን ድርጅቶች፣ የስዊድን የፖለቲካ ፓርቲዎች፣ የተለያዩ የኢትዮጵያን ድርጅቶችና በልዩ ልዩ ባህላዊ ሙያ የተሰማሩ ኢትዮጵያን ግለሰቦች በየግላቸው ለሰው ማሳየትና ማሳወቅ የሚፈልጉን ትይንት ቁሳቁስ ወይንም አገልግሎት ይዘው እንዲቀርቡ ይጋበዛሉ። ተጋባዦቹ ኢትዮጵያን ህዝብ እንደ ፍላጎቱ በአደረሽ ውስጥ የሚገኙትን ጥይቶች ይመለከታል። መረጃዎች ይሰበስባል፣ አገልግሎት ይቀበላል ወይም ቁሳቁሶች ይገዛል። የማደራጀት ፕሮጀክት ቡድን ደግሞ ስለመደራጀት ከሚመጣው ኢትዮጵያዊ ሁሉ አስተያየትና ድጋፍ ይሰበስባል። ይህ ቅድ በመልካም ውጤት ከተከናወነና ለብዛኛው ድርጅት ፈላጊ ይመቻል ተብሎ በሚገመትበት ወራት ውስጥ የድርጅት መሰረታዊ ስብሰባ ይጠራል። ማስታወቂያ ለኢትዮጵያን ድርጅቶችና በተለያዩ ባለሙያ ያለ ለተሰማሩ ኢትዮጵያውያን በጃንዋሪ 18 2014 በሚደረገው የኢትዮጵያ ቀን በመሳተፍ ለህዝብ የምታስተዋውቁትና የምታሳዩት ትዕይንት የሥራ ውጤት ወይም አገልግሎት ካላችሁ በቅድሚያ በምንከራጀው አድራሻ ቦታ ማየት ትችላላችሁ። ተካፋይ ለመሆን በቲዮስዊልድ ኮሚኒቲ snabla@gmail.com ይመስገቡ። ማሳሰቢያ ለማንኛውም አይነት ኢትዮጵያዊ ድርጅትና ግለሰቦች በዚህ በጃንዋሪ 18 2014 በሚዘጋጀው የኢትዮጵያን ቀን ላይ እንድትገኙ ያሳሰብን በዚህ ዕለት ማንኛውንም የህዝብ የሚጠራበት ዝግጅት ከማድረግ እንድትቆጠቡልን በትህትና እንማጸናለን። ያዘጋጅ ኮሚቴ Thank you.
አርማጮቻችን ለምሰምታችኋል ከዚህ ቀጥለን የሳምንት ዋና ዋና ዜናዎችን አስተምታለን። በቅድሚያ ማረሰ ዜናዎቹ ነሰማ እንደላ የቀድሞ የነጻነት አጋይና ፕሬዝዳንት ባለፈው አመት አረፉ። ሞያሌ በጎሳዎች ግጭት ተናውጣ ሰነበተች። በርካታዎች መገደላቸው ተገለጸ። የሱዳን አልባሽርና የወያኔው ኃይለ ማርያም ደሳለኝ የኢኮኖሚ ሽርክናቸውን ያጠናከሩ ነው ተባለ። ከኤርትራ የሚወጡ ስደተኞች ላይ በመድረሳ ያለው ግፍ የሻቢያ እጅ አለበት ተባለ። በፈረንሳይ አስተናጋጅነት የ40 አፍሪካ ሀገሮች መንግስታቶች ስላጉር ጸጥታ ተዋዩ። የፕሮፌሰር ስቬን ሮቢንሰን የቀውስን ሰዓት ባለፈው አርብ በሉን ተከናወነ። ዜናዎች በዝርዝር የደቡብ አፍሪካ የነጻነት አጋይና የቀድሞ የደቡብ አፍሪካ ፕሬዝዳንት በመሆን ያገለገሉት ታላቅ መሪ ኔልሰን ማንዴላ በ95 ዓመታቸው ከዛ በሞት ተለዩ። ባለፈው አመት ማታ የኔልሰን ማንዴላን እረፍት ሞት ለሚናፍቃቸውና ለሚወዳቸው የደቡብ አፍሪካ ህዝብና ለሚያከብራቸው ያለ ምዝብ ይፋ ያደረጉት የሀገሪቷ ፕሬዝዳንት ጃኮብ ዙማ ነበሩ። ኔልሰን ማንዴላ ላለፉት 5 አመቶች ከእድሜ መግፋት ጋር የተያያዘ የጤና መታወክ ደርሶባቸው በህክምና ድጋፍ ህይወታቸው እንዲቆይ ተደርጎ ነበር። በተለይም ወደ መጨረሻው 2 አመቶች ቀድሞ በአፓርታይድ በእስር ቤት በነበሩበት ወቅት የደረሰባቸው ሳምባ በሽታ የጸና ሄዶ ለስተንፋሳቸው የሚረዳ ዘመናዊ መሳሪያ ተብጅቶላቸው ነበር። እንግዲህ ለአሁኑም ለተቀጣውም ትውልድ በአብነት የሚጠቀሱ ታላቅ መሪ ለዓለም ህዝብ ከጥላቻ ይልቅ ፍቅርን ከቂም በቀል ይልቅ ይቅርታ መደራረግን የቀለም የሃይማኖት የዘር ልዩነት ይጥፋ ብለው ያስተማሩ አሳሰቡን የመሩ በስራ ላይ ያሉ የደቡብ አፍሪካ የተቀላላው የአፍሪካ ሀገር ምርጥና ብርቅ ያባት ነበሩ። ዓለም ዳርስከዳር ስማቸውን ራያቸውን በማወደስ አብነታዊ ተግባሮቻቸውን አድንቋል። ለሰው ልጅ ክብርና እኩልነት በህይወታቸው ዘመን ሁሉ የታገሉ ከፍተኛ የሞራል ብቃት ለዓለም አዎንታዊ ተጽዕኖ አድርገው በማለፋቸው በበርካታ ሀገሮች ባንዲራዎቻቸው ዝቅ ብለው ይውለበለቡና በተለይም ህንድ እውነተኛ ጋንዲ ብላ ለምትጠራቸው ኔልሰን ማንዴላ ክብር መግለጫ የአምስት ቀናት ሀዘን አውጃለች። የደቡብ አፍሪካን ህዝብ በአፓርታይድ አገዛዝ እንዲወድቅ በማድረግ ለመከራ የዳረጋቸው የምዕራብ ዓለም ለኝህም ለምድሪቷ የሰላም አባት አክብሮታቸውን ገልጸዋል። በደልን በይቅርታ ያስተናገዱ ደፋርና የመልካም ምግባር ባለቤት የቀውስ ስነስርዓት ከመላው ዓለም ብዙ መሪዎች የሚሳተፉበትና የነ ጆን ኤፍ ኬኔዲና የቀድሞ የዩጎዝላቪያ ቲቶ የቀብር ስነስርዓት በበለጠ ዓለምን ህዝብ በሐዘን ጠማሞት የሚያሰልፉበት ዕለት ይጠናቀቃል ተብሎ ይጠበቃል። የመንግስት ቃል አቀባይ እንደገለጸው ከሆነ ከሰሞኑ የደቡብ አፍሪካ ህዝብ የእንግሊዝ ያለባለውተኛ አባት ሬሳ ለመሰናበት እንዲቻል በአንድ ግልጽ ስፍራ ለማስቀመጥ በዝግጅት ላይ መሆናቸውንም አስታውቀዋል። ሞያሌ በጎሳዎች ግጭት ተናውጣ ሰነበተች። በርካታዎች መገደላቸው ተገለጸ። በሰሜን ኬንያ ውስጥ ለሳምንት በዘለቀ የጎሳዎች ግጭት 30 የሚሆኑ ሰዎች መገደላቸውን የእርዳታ ለጋሾችና የዜና አውታሮች ከሰሞኑ ገለጹ። ተከታታይ ቀናት የዘለቀው ግጭት የተከሰተው ኢትዮጵያን የሚያዋስነውና ማርሳቤት አስተዳደር ውስጥ በሚገኘው የሞያሌ ከተማ እንደሆነ ተጠቅሷል። በግጭቱ መንደሮች በሳት እንደጋዩና በርካታ ነዋሪዎችም ከአካባቢው እንዲሸሹ መገደዳቸው ተገልጿል። ግጭቱ የተከሰተው ኬንያ ነጻነቷን ከተቀዳጀችበት ከዛሬ 50 ዓመት አንስቶ አካባቢውን በባህላዊ መንገድ በሚቆጣጠሩት በቁጥርም አብላጫዎቹ የቦረና ጎሳዎችና ሬጋቡ መባል ምጻር በተጣመሩት 3 ጎሳዎች መካከል ነው። ሬጋቡ የሬንዲሎ ጋብራና ቡርጂ ማህበረሰቦች በጋራ በመጣመር የፈጠሩት ትብብር ሲሆን በአሁኑ ወቅት በአካባቢው ዋነኛ የፖለቲካ ኃይል እንደሆነ ይታወቃል። በአካባቢው የጸጥታ ኃይላትን ግጭትን ለማስቆም እንቅስቃሴ አለማድረጋቸውን እንዳውም አገዛዙን ለሚደግፉ የቦረና ሚሊሻዎች ድጋፍ ማድረጋቸው ብዙዎችን አስቆጥቷል። ከአካባቢው የተላለፈው ዜና እንደሚገልጸው ከሆነ ባለፈው አርብ ሙያውን በሞያሌ ከተማ ግጭቱ ተቀጥሎ እንደነበርና የከባድ መሳሪያዎች ድምጽ ከተማውን ሲያናጉር ሲያጓራ የጦር ኤክስፖርት ሄሊኮፕተሮችም በጢስ በተዋጠችው ከተማ ሰማይ ላይ ሲያንዣብቡ መዋላቸው ተዘግቧል። ሱዳን በአባይ ግድብ ስራ መጠናቀቅ ጋር የተያያዘ ጥቅም ይኖረኛል አለች። ወያኔ ባቀደው የአባይ ግድብ ስራን አስመልክቶ የግብጽ ባለስልጣኖች ቅሬታቸውን እየገለጹ ባሉበት ወቅት ሱዳን ከሰሞኑ የትግራይ ወያኔ አገዛዝ ጋር የኢኮኖሚ ስምምነት ተፈራርማለች። የአባይን ግድብ ስራ አስመልክቶ በሶስቱ ሀገሮች መካከል መካሄድ የነበረበት ድርድር ግብጽ ባቀረበችው የቅድመ ሁኔታ የመደራደሪያ ነጥብ ምክንያት የተቋረጠ ሲሆን ከሰሞኑ የወያኔው መሪ ወደ ካርቱም በመሄድ ሱዳን ከግድቡ የመጀመሪያ ተጠቃሚ ልትሆን የምትችልበት ሁኔታ ለማረጋገጥ ውል ተፈራርመዋል። የያኑ ጠቅላይ ሚኒስትር ሱዳን አልባሺር የመረቁት ኤሌክትሪክ ኃይል ማስተላለፊያ መስመር አቅሙን ከ120 ሜጋዋት ወደ 320 ሜጋዋት ለማሳደግ እንደሚቻል ሁለቱም አገሮች በስምምነቱ ላይ ተስማምተዋል። እንደያኑ ጠቅላይ ሚኒስትር አገላለጽ ከሆነ ሱዳን ለህዳሴ ግድብ ድጋፋን ሰጣለች ብለዋል። ሱዳን በበኩሏ ለኢኮኖሚ ጥቅም አስከሰጠ ድረስ የግድቡን ስራ በአውንታ አመለከታለሁ ብላለች። የያኑን ግድብ እንደ አውሮፓ አቆጣጠር በ2018 ዓ.ም ሊጠናቀቅ ተብሎ እየተጠበቀ ባለበት ወቅት የፋይናንስ ጥረት እንዳጋጠመ የውስጣቂዎች ገልጸዋል። ኤርትራ ጅቡቲን ደቡብ ሱዳንን ሱዳንን ግብጽና ጨምሮ ካባይ ግድብ የኤሌክትሪክ ኃይል ገዢዎች ናቸው በሚል የተተለመውን ፕላን ብዙ ኤክስፐርቶች በጥርጣሬ ያዩት ነው። ለግንባታ የተመደበው 4 ቢሊዮን ዶላር ወደ 6 ቢሊዮን ያሸቀበ እንደሆነም ከሰሞኑ ተገልጿል። ለግንባታው ዘላቂ ዋስትና የግብጽ ተሳታፊ መሆን ወሳኝ በመሆኑ ወያኔ ተመሳሳይ ሉል ከግብጽ ጋር ለመፈራረም ደጅ በመጥናት ላይ ነው። አንድ የሱዳንና የደች ኤክስፐርት ቡድን የኤርትራ ከፍተኛ የጦር ኃይል ባለስልጣን በድሜስከ 3 ዓመት ድረስ ያሉትን ሳይቀር በገንዘብ ክፍያ ለሰናይ በረሃ መገባበያ ያደረጋቸው ነው የሚል ክስ ሰሞኑን ሰንዝረዋል። ወጣቶቹን ከኤርትራ ወደ ሱዳን በማሽጋገር የሚሰራ የጦር አዛዥ በምዕራብ አውሮፓ በሚገኝ ዘመድ ያላቸው በነፍስ ወከፍ 10000 ዶላር ያስከፈለ መረከብ እንደሚቻል የሰውን ልጅ የመገበያ ገበያ ተመን ይወጣለት መሆኑን ገልጸው ይሄን ያህል ገንዘብ ለመክፈል ያልቻለ ግን ለሌሎች የሰውነት ክፍል ያወጡ ለሚሸጡ በሰናይ በረሃ የሚቀሳቀሱ ወንበዶች እንዲተላለፍ ማድረግ ህይወታቸውን እንዲያልፍ እየተደረገ መሆኑን በመስክነት እየተረጋገጠ መጥቷል። ይህንም በመስክነት የተረጋገጠና በመረጃ የተደገፈ ሪፖርት ለአውሮፓ የጋራ ህብረት አገሮችም እንዲቀርብ ተደርጓል። በተለይም ካለፈው አመት ወዲህ የሱዳን ጋዜጠኞች በየጊዜው ችግሩን ሲዘግቡ ተቆዩ ቢሆንም የኤርትራ መንግስት በባስጣናት በተባለ ወንጀል እጃቸው አለበት የሚለው በይፋ አልተጠቀሰም ነበር። ሁለት ፕሮፌሰሮች ካንዲት ኤርትራዊ ሴት ጋር በመሆን ባቀረቡት ሰፊና አስተቃቂ ዘገባ ላይ የኤርትራ ጀነራል ተክላይ ክፍሌ የሚባል ወጣቶችና ህፃናቶች በማሸጋገር ገንዘብ በመቀበል እንደሚሰራ ያስታወቁትን ሪፖርት የሻቢያ ተቃዋሚዎች ቀበል አድርገው ሻቢያ በጀነራሉ አማካይነት በመካሄድ የማፊያ ስራ ኤርትራውያን ኩላሊት ለችርቻሩ ውሏል ብለዋል። በዚህ አስተቃቂ ድርጊትም የሞቱት ከ5000 በላይ እንደሆኑ ለሱዳን ትሪቢዩን ጋዜጣ አስታውቀዋል። በቅርቡ መረጃ የተደረሰበት ቁጥራቸው 211 ህጻናት ከሱዳን ስደተኞች ካምፕ ተጠልፈው መወሰድ አስመልክቶ የዙ የሻቢያ ስራ እንደሆነ አጋልጠዋል። ሪፖርቱ በመቀጠል በየወሩ 3000 ኤርትራውያን ከሀገራቸው እየለቀቁ እንደሚወጡ ገልጾ በአሁኑ ጊዜ 100000 ኤርትራውያን በሱዳን ስደተኞች ካምፕ እየተጠበቁ እንደሆነ ሪፖርቱ አክሎ ገልጿል። በፈረንሳይ አስተናጋጅነት 40 የአፍሪካ ሀገሮች መንግስታቶች ስለሀገሩ ጸጥታ መወያያታቸው ተዘገበ። ባለፈው ሙስና አርብለ በፓሪስ የአፍሪካ መሪዎች ስለሀገሩ ጸጥታ አጠባበቅ አንድ ውሳኔ ላይ ደርሰዋል። እንደ ፈረንሳይ ገለጻ ከሆነ አህጉሩ የጋራ የጸጥታ ኃይል በመመስረት በተቀናጀ መልክ ጸጥታው መከበር ይኖርበታል የሚል ሐሳብ ሰንዝራለች። ፈረንሳይ በአህጉሩ በቂ ግዛት ታስተዳድራቸው በነበሩባቸው ሀገሮች ውስጥ ሰራዊቷን በመላክ የጸጥታ ጥበቃ ኃላፊነት እንደያዘች ገልጻ በአሁኑ ጊዜ በማሊና በሴንትራል አፍሪካ ያሉትም የፈረንሳይ ወታደሮች ከሀገሩ የጸጥታ ጥበቃ ኃላፊነት ጋር ተያዘ ለመሆኑ የተጋበዙት የአፍሪካ መሪዎች በማብራራት ለቀጣው ዘላቂና የተረጋጋ ሰላም ግን ራሳቸው አፍሪካውያን ራሳቸውን ጥራ ሳሰልጥነው በሰላም አስከባይነት መመደብ ይኖርባቸዋል ለሚለው ጽም አቋም አስተጋብታለች። በመቀጠልም ፈረንሳይ ለዚህ የሰላም ጦር ግንባታ ስልጣና ለመስጠት ዝግጅነቷን አረጋግጣ የጸረ ዲሞክራሲ ውልደች ሆነ የአፍሪካ ሀገሮች በበኩላቸው የቀረብላቸው ጥሪ አስመልክቶ የሰጡ ምላሽ ባይኖርም ከስልጣናው ጋር የጸጥታ አስከባሪ ሰራዊት ደሞዝ ጉዳይ እንዳሳሰባቸው ለፈረንሳይ ፕሬዝዳንት ገልጸዋል። በመጨረሻም የኢትዮጵያ ፍጹም ወዳጅ ለታሪኳና ለባህሏ አድናቆት የነበራቸው የነጻነትና የአንድነት መሰረቷን ሲያደንቁ ሲያስተዋውቁ ሲመራመሩ የነበሩት ታላቅ ምሁር ፕሮፌሰር ስቬን ሮቢንሰን ባለፈው አርብ ቤተሰቦቻቸው ዘመዶቻቸው ሱዳናዊዎችና የኢትዮጵያኖች ወዳጆች የሚወዳቸው የሚያከብሯቸው በተገኙበት የቅብራቸው ስነ ስርዓት ተካሂዷል። የኚህ ታላቅ ሰው ከዛ ዓለም በመምለት የተሰማትን ሐዘን ለመግለጽ በስቶኮልም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካህናቶችን በመላክ በግብአተ መሬቱ የፍትሐት ስርዓት ላይ እንዲሳተፉ አድርጋለች። ፕሮፌሰር ስቬን የእድሜ ባለጸጋ ሆኖ በ92 ዓመታቸው አልፈዋል። ተሰሯቸው ድንቅ ስራዎቻቸው ለኢትዮጵያ ያሉትን ውለታ ለዓለም ባበረከቷቸው ምርጥ ስራዎቻቸው ሲታወሱ ይኖራሉ። እኛም ኢትዮጵያኖች በእኚህ ታላቅ ምሁር ስራ የልብ የኢትዮጵያ ወዳጅ እየተኩራራን እግዚአብሔር ነፍሳቸውን በገነት ያኖርንላለን። የፕሮፌሰር ስቬን ሮቢንሰን የቀብር ስነ ስርዓት ላይ ለመገኘት አልቻሉ። በተለይም ከስቶኮልም አካባቢ ያላችሁን አክብሮትና ጥልቅ ሀዘን ለመግለጽ በስዊድን ባህና ስርዓት መደረግ ያለበትን የሀዘን መግለጫ አባጉንጋም ሬሳ ሳጡን ላይ እንዲቀመጥ አስደርገዋል። የኢትዮጵያነት ሬዲዮም የሚያቀርባቸው የታሪክ ማህደር ዝግጅቶቿ የእኚህን ታላቅ ሰው ምርጥ ስራዎች በመዘገብ ትውልዱም እንዳይዘነጋቸው ለማድረግ ቃል እንገባለን። በተጨማሪም ለፕሮፌሰር ስቬን በስቶኮልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጸሎት አስበው እንዲውሉ ከቤተክርስቲያኑ አካናቶች ፈቃደኝነት ጋር በመደረግ ስምምነት የመታሰቢያ ጸሎት እንዲሳተፉ የሚፈልጉ ኢትዮጵያኖች ጥሪ የሚደረግላቸው መሆኑን ከወዲሁ እንገልጻለን። የሳምንቱ ዜናዎች በዚህ ተጠቃለሉ።
ኒልሰን ማንዴላና ኢትዮጵያ። የነጻነት ታጋዩ ኒልሰን ማንዴላ በ95 ዓመታቸው ከዚህ ዓለም ሲለዩ የተለያዩ አገሮች እንደየራሳቸው ግንኙነት የራሳቸውን ታሪክ ሲያወሩ ነበር። የአሜሪካው ፕሬዝዳንት ሀዘናቸውን ሲገልጹ ከማንዴላ ጋር የነበራቸውን ግንኙነት በመግለጽ ነበር። እኔ በመኖርበት አትላንታ ከተማ ዜናው ሲቀር ኒልሰን ማንዴላ ከኪንግ ማዕከልን ስለጎበኙት ይቅርታ ይሄ ላይ ደግሞ አለው። እኔ በመኖርበት አትላንታ ከተማ ዜናው ሲቀር ኒልሰን ማንዴላ አትላንታ በመጡበት ወቅት ከነ አንድራው ያንግ ጋር ሆነው የማርቲን ሉተር ኪንግ ማዕከልን ስለመጎብኘታቸው ነበር። ዋናው ዜና ሁሉም አገር ስለ ማንዴላ የየራሱ ትዝታ አለው። ኢትዮጵያውያንም ስለ ኒልሰን ማንዴላ የራሳችን ታሪክና ትዝታ አለን። እኔም እናማ ማንዴላ የዛሬ 51 ዓመት ወደ ኢትዮጵያ ሲመጡ ስለነበረው ጉዳይ በማውጋት ታሪካችንን እንጀምራለን። የኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩት አቶ ከተማ ይፍሩ በ1992 ዓመተ ምህረት አራተኛው የፓናን የአፍሪካ ስብሰባ በኢትዮጵያ እንዲደረግ ጃንሆይን ፍቃድ ጠየቁ። ጃንሆይ በጉዳዩ ተስማሙና በፌብሩዋሪ 1962 ዓመተ ምህረት የአፍሪካ ታዋቂ የነጻነት ታጋዮች ወደ ኢትዮጵያ መጡ። ከነዚህም መካከል ሚስተር ኦሊቨር ታምቦ፣ ሚስተር ሮበርት ሙጋቤ፣ ሚስተር ኬኔት ካውንዳና ሚስተር ኒልሰን ማንዴላ ይገኙበታል። በኋላ ላይ እነዚህ ወጣት ታጋዮች የየአገራቸው ፕሬዝዳንት ሆነዋል። ይህ ጉዞ በተለይ ለኒልሰን ማንዴላ በሕይወታቸው ውስጥ ልዩ ስፍር የሚሰጡት ነው። የኒልሰን ማንዴላ ወደ ኢትዮጵያ ጉዞ ያሰናዱት የኢትዮጵያ ውጭ ጉዳይ ሚኒስቴር አቶ ከተማ ይፍሩ ነበሩ። በወቅቱ በአፓርታይድ የዘረኝነት ቀንበር ስር የነበረችው የደቡብ አፍሪካ ጥቁር ዜጎች ያለ ፍቃድ አገሪቷን ለቀው እንዳይወጡ የሚያዝ ሕግ አውጥታ ነበር። ይህ ሕግ ለኒልሰን ማንዴላ ጉዞ አስቸጋሪ ሁኔታን ፈጠረ። በመሆኑም አቶ ከተማ ይፍሩ ለኒልሰን ማንዴላ የኢትዮጵያ ዲፕሎማት መሆናቸውን የሚገልጽ ፓስፖርት ካዘጋጁላቸው በኋላ ነበር በፌብሩዋሪ 1962 ዓመተ ምህረት ወደ ኢትዮጵያ የመጡት። ማንዴላ ወደ ኢትዮጵያ የመጡት ወቅት ወታደራዊ ስልጠና ለማድረግ ነበር ወደ ኢትዮጵያ የመጡት። በነገራችን ላይ የማንዴላና የክቡር አቶ ከተማ ይፍሩ ፎቶግራፍ በጽሑፉ ላይ ይገኛል። በወቅቱ ኒልሰን ማንዴላ የተዘጋጀው ፓስፖርት ላይ ማንዴላ እንደ ጋዜጠኛ ሆነው ስማቸው ዴቪድ ሞሳማይ ተብሎ ነበር የተጻፈው። ስሙን የተጠቀሙት ደቡብ አፍሪካ ያሉ አብሯቸው ከነበሩት ጓደኞቻቸው ነው። ወደ ኢትዮጵያ ስለነበረው ጉዞ እናውጋ። ኒልሰን ማንዴላ ሎንግ ዎክ ቱ ፍሪደም በሚለው መጽሐፋቸው የኢትዮጵያ ጠቅላይ ሚኒስትር አየር መንገድ ድረስ መጥተው እንዴት እንደተቀበሏቸው ገልጸዋል። እንዲህ በማለት ይቀጥላሉ። ኒልሰን ማንዴላ ለንደን የነበሩትን ጓደኞቼን በወዳጅነት ስሜት ተሰናብቼ ወደ አዲስ አበባ ኢትዮጵያ ተጓዝኩ። እስካሁን ባለው ህይወቴ ለማላውቀው ወታደራዊ ስልጠና ነው የሚሄደው። የስድስት ወር ወታደራዊ ስልጠና ለማድረግ በያስኩት ፕሮግራም መሰረት ነው ወደ ኢትዮጵያ የምጓዘው። አዲስ አበባ ስደርስ መጀመሪያ ተቀብለው ያነጋገሩኝ ውጭ ጉዳይ ሚኒስቴር ከተማ ይፍሩ ነበሩ። ሞቅ ያለ አቀባበል አደረጉልኝ። ከዚያም ኮልፌ ወደሚባለው አንድ የከተማዋ ክፍል ወሰዱኝ። የኢትዮጵያ አድማ በታኝ ፖሊስ የሚሰለጥነው እዚሁ ኮልፌ የሚባለው ሰፈር ነው። የባተሊዮን ዋና መስሪያ ቤት የሚገኘው ከዚህ ነው። እኔ ወታደራዊ የሳይንስ ጥበብ እንድማር የተመደብኩበትም ስፍራ እዚህ ነው። እስካሁን ባለኝ ልምድ ጀማሪ ቦክሰኛ ከመሆን ውጪ ስለ ጦር ሜዳ ፍልሚያ የረባ ዕውቀትም የለኝም። አሰልጣኝ መቶ አለቃ ወንድሙ በፍቃዱ ይባላል። በጣሊያን ወረራ ጊዜ የደፈጣ ተዋጊ የነበሩ ልምድ ያላቸው ወታደር ናቸው። በአዲስ አበባ መውሰድ የጀመርነው የስልጠና ፕሮግራም ጥብቅ ነው። ከጧቱ 2 ሰዓት እስከ 7 ሰዓት ድረስ ስልጣና ላይ እንቆያለን ከዚያም የምሳ ሰዓት ነው ከዚያ ከሰዓት ከ8 ሰዓት እስከ 10 ሰዓት ስልጣናው ይቀጥላል ከ10 ሰዓት በኋላ እስከ ምሽቱ ድረስ ስለወታደራዊ ሳይንስ የንድፍ ሐሳብ ገለጻ ይደረግልናል ይህንን ስልጣና የሚያደርጉልን ኮሎኔል የፖሊስ ረዳት ኮሚሽነር ናቸው በንጉሱ ላይ የተደረገው የመሰንቀለ መንግስት ሙከራ እንዲከሽፍ ትልቅ አስተዋጽኦ አድርጓል። በስልጣናው የአውቶማቲክ መሳሪያዎችና የሽጉጥ አጠቃቀምን ተማርኩ። መጀመሪያ ኮልፌ ከዚያም ከኮልፌ 50 ማይልስ የምትርቅ ቦታ ኮታደሮችና ከንጉስ የክብር ዘበኛ አባላት ጋር ሄጄ የላማ ቶክስ ተለማመድኩ። የሞርታር ቶክስና እንዲሁም የቦምብ አሳራሮችን ፈንጆችን የማክሸፍ ዘዴንም ተማርኩ። አሁን ያደረ ወታደር ይሆንኩ ሲሄድ ይታወቀኛል። እንደ ወታደር ማሰብ ለመድኩኝ። ወታደር መሆን እንደ ፖለቲከኛ ከመሰል የሚለይበት የራሱ መንገድ አለው። እዚህ ቦታ ላይ በጣም የወደድኩት ጣዋት ተነስተን የምናደርገው የማለዳ ጉዞ ነው። ጠመንጃ ጥይትና ጥቂት ውሃ እንይዛለን። እናም በተሰጠህ ጊዜ ውስጥ ያንን ርቀት ተጉዘ የታዘዝከውን ፈጽመህ መድረስ አለብህ። በዚህ ወታደራዊ ጉዞ የሀገሪቱን ገጠራዊ ክፍሎች ለማየት እድሉን አገኘሁኝ። የመሬቱ አቀማመጥ በጣም ቆንጆ ነው። ጥቅጥቅ ያለ ደንና ከፍተኛ ቦታዎችን አየሁ። ገጠሩ በጣም ኋላ ቀር ነው። ሰዎች በእንጨት መቆፈሪያ ነው የሚያርሱት። ምግባቸውም ትንሽና በቀላሉ የሚዘጋጅ ነው። እቤት የሚጠቅም ቢራ፣ እቤት የሚጠመቅ ቢራ ወይም ጠላ አላቸው። ኑሯቸው እዚህ ደቡብ አፍሪካ ውስጥ ካሉ መከረኞች ጋራ ተመሳሳይ ነው። መቼም ደሃ ሰዎች የትም ቢኖሩ ኑሯቸው አንድ አይነት ነው። ብዙም አይለያዩም። በስልጣናዬ ወቅት ኮሎኔል ታደሰ ብዙ ጉዳዮችን እያነሱ ያስተዋውቁኛል። ስለደፈጣ ውጊያ ኃይል እንዴት ማዋቀር እንደሚቻል አንድን ጦር እንዴት ማዘዝና መምራት እንደሚቻል በጦር ውስጥ ወታደራዊ ስነ ስርዓት ለማስፈን ምን ማድረግ እንደሚገባ ያስተምሩኛል። አንድ ምሽት ራት ላይ ለደቡብ አፍሪካ ትግል ምን አይነት ጦር እንደሚያስፈልገንና የሰራዊቱ ባህሪ ምን መሆን እንዳለበት አጫወቱኝ። ይሁንልህ ማንዴላ አንተ የምትመሰርተው ነጻ አውጪ ኃይል እንጂ መደበኛ ጦር አይደለም። የናንተን ጦር ሰዎች የምትቀርጽበት ስልት ከመደበኛው ጦር አሰራር የተለየ ነው። አንተ መመሰረት ያለብህ ነጻ አውጪ ጦር ነው። በትግል ላይ ስትገባም የምትመራቸው ተከታዮችህ ፍጹም እርግጠኝነትና እርግጠኛነት እንዲሰማቸውና ሁሉም ሐሳብህን እንዲከታተሉ ማድረግ መቻል አለብህ። ይህ በመደበኛው ጦርም ውስጥ ያለው ነው። ከስራ በኋላ በረፍት ሰዓትህ ማድረግ የሚገባህ ግን ከመደበኛው ደንብ ውጪ ይለያል። አንተና የመጨረሻው ተራ ተዋጊ እኩል መሆናችሁን የሚያሳይ አቀራረብ ሊኖርህ ይገባል። የሚበሉትን ትበላለህ፣ የሚጠጡትን ትጠጣለህ። ምግብህን ወደ ግል ክፍልህ መውሰድ የለብህም። ራስህን ገለል አታደርግ፣ እዚያው አብረሃቸው ሁን አሉኝ። የኮሎኔል ሐሳብ ተረድቻለሁ። ሐሳቦቹ የሚደነቁና መልእክት ያዘሉ ናቸው። እንደነዚሁ ያሉ ቁም ነገሮችን በየፕሮግራሙ መሃል ይነግሩኝ ነበር። ወደ አዲስ አበባ የመጣሁት ለስድስት ወር ስልጣና ነው። ስምንት ሳምንት እንደሆነኝ ግን ከድርጅቴ የአፍሪካ ኮንግረስ አንድ የቴሌግራም መልእክት ደረሰኝ። በአስቸኳይ ወደ ደቡብ አፍሪካ እንድመጣ የሚጠይቅ ነው። የዚያን ጊዜ ነጻነት ትግሉ መፋፋም ጀምሯል። እናም የግንባሩ አዛዥ እዚያው ቦታው ላይ መገኘት ስላለበት ነው የጠሩኝ። ኮሎኔል ታደሰ በኢትዮጵያ አየር መንገድ ወደ ካርቱም የሚሄድበትን መንገድ ቶሎ አዘጋጁልኝ። ስነሰነባበት አንድ ሽጉጥና 200 ጥይት ስጦታ አበረከቱልኝ። ስለ ስልጣናውም ሆነ የሰጡኝ ትምህርት ትልቅ አክብሮት እንዳለኝ ገለጽኩና ጉዞዬን ጀመርኩ። መሳሪያ ተሸክሞ ረጅም መንገድ መጓዝን በለማመድም የተሰጠኝ መሳሪያ ከባድ ነው። 200 ጥይት ጀርባ ላይ መታጠቅ ህፃን ልጅ በጀርባ እንደማዘል ነው የሆነብኝ። ኦገስት 5 ቀን 1962 ላይ ሌንሰን ማንዴላ ወደ ደቡብ አፍሪካ ኤርፖርት ሲደርሱ ጥብቅ ፍተሻ ተደረገባቸው። ከጦር መሳሪያው በተጨማሪም በኪሳቸው ውስጥ የኢትዮጵያ ዲፕሎማት መሆናቸውን የሚገልጽና ያቶ ከተማ የፍሩ ፊርማ ያለበት ፓስፖርት ተገኘባቸው። በኢትዮጵያ መቆየታቸውን የሚገልጽ የጃንሆይ ማስተዋሸና የኢትዮጵያዊው ጠቅላይ ሚኒስትር አቶ ከተማ ይፍሩ አነስተኛ ፎቶ ነበር። እነዚህም ጨምሮ 173 መረጃዎች በሪቮኒያ የአፓርታይድ ችሎታ ላይ ቀረበባቸው በ1963። እነዚህን ሌሎች መረጃዎች በሪቮኒያ ፍርድ ቤት ቀርቦ በኔልሰን ማንዴላ ላይ የእድሜ ልክ እስራት ተፈርዶባቸው በዚህ ዓመት በ1963 ሮቤን ደሴት ላይ ወደሚገኘው ወህኒ ተወረወሩ። ኔልሰን ማንዴላ ከእስር ከተፈቱ በኋላ መጀመሪያ ኢትዮጵያን ሲጎበኙ በወቅቱ ፕሬዝዳንት መንግስቱ ኃይለ ማርያም አቀባበል ሲያደርጉላቸው አብሮ የተነሱት ፎቶግራፍ እዚሁ ጽሑፋችን ላይ ይገኛል። ከብዙ ጣውረድና የ27 ዓመታት ትግል በኋላ ማንዴላ ከእስር ተፈቱ። እናም መጀመሪያ ከገበኛቸው አገሮች አንዱ ኢትዮጵያ ነበረች። በፓስፖርታቸው ላይ ያሉት የመጀመሪያ ቪዛዎችም የሚያሳዩት ይህንኑ ነው። መጀመሪያ ከገበኛቸው አገሮች መካከል ኢትዮጵያ አንዷ ሆነች። በኋላ ላይ በመጽሐፋቸው ላይ ሲጽፉ ኢትዮጵያ በኔ ውስጥ ልዩ ስፍራ አላት፣ በፈረንሳይ በእንግሊዝ እና በአሜሪካ ያደረኳቸው ጉብኝቶች ቢደመሩ እንኳን በኢትዮጵያ ከነበረኝ ቆይታ አይበልጡም በማለት ለኢትዮጵያ ያላቸው ልዩ ስሜት ገልጸዋል። በነገሮ ላይ የኔልሰን ማንዴላ ህይወት ታሪክ የሚገልጽ በኢትዮጵያ ያሳለፉትንም ወታደራዊ ስልጠና ህይወት የሚያሳይ ትልቅ ፊልም ተሰርቷል። ኔልሰን ማንዴላ ከስር ቤት ከወጡ በኋላ ዳግም ወደ ኢትዮጵያ ተመለሱ። በወቅቱና ጀነራል ታደሰ ብሩ በህይወት አልነበሩም። ጊዜውም ተለውጧል። ቆየት ብሎ ኔልሰን ማንዴላ በህይወት ካገኙአቸው ሰዎች መካከል አቶ ከተማ ይፍሩ አንዱ ነበሩ። ከ30 ዓመት በፊት አብረው የተነሱት ፎቶ ማንዴላ ለስር እንዳላባቃቸው አሁን ግን በነጻነት እንደገና ተገናኝተው የመታሰቢያ ፎቶ ለመነሳት በቁ። አቶ ከተማ ይፍሩም ከጥቂት ዓመታት በፊት አልፈዋል። ከመሰነባበታችን በፊት በአንድ ነገር እንሰነባበት። የኔልሰን ማንዴላ ልደት ቀን ሲመጣ ተማሪዎችን ጨምሮ ህዝቡ በሙሉ ልደታቸውን ያከብራል። ኔልሰን ማንዴላ ትልቅም ትንሹም ማዴባ ሐላላ እንወዳሃለን አባባ እያሉ ይዘምሩላቸዋል። ከመዝሙሩ አንዱ እነሱ እንደሚዘምሩላቸው ማዴባ ሐላላ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ዲር ታታ We love you Tata. We love you Tata Nelson Mandela ho hona yatashwanganga lewina there is no like you hippie hippie hore እኛም በጁን سنሰናበት አንድ ነገር ለማለት ወደድን። አሁን የውሸት ወይም ድራማዊ ለቅሶ ሳይሆን የእውነት አዘን የምናይበት ጊዜ ይሆናል። ነፍስ ይማረልን። Oh, oh, oh.
የስብሰባ ጥሪ ከዚህ ቀደም ያሳለፍነው የስብሰባ ጥሪ እንደገና ደግመዋለን። አድማጮቻችን፣ የተወደዳችሁ አድማጮች፣ በስዊድን የምንኖር ኢትዮጵያን በጋራ ፍላጎታችን የምናማላበትና ተቅማችንን የምናስከብርበት ድርጅት እንዲኖረን በግል የተነሳሳን ግለሰቦች ለአንድ አመት ያህል ፕሮጀክት አውጥተን ትንሰራ ቆይተናል። ድርጅት ለመመስረት ከአንድ አመት በላይ ጊዜ ሊወስድ ያስፈልገበት ምክንያት የሚቋቋመው ድርጅት አብዛኛው ኢትዮጵያ የሚፈልጉትና የሚሳተፉበት እንዲሆን በማሰብ ነው። ስለሆነም እስካሁን ድረስ በተለያዩ ዘዴዎች ኢትዮጵያውያንና ትውልድ ኢትዮጵያውያንን ስንቀሰቅስ ቆይተናል። የዚህ ቅስቀሳ ውጤት ወደ 65 ያህል ወገኖች የማደራጀት ፍላጎታቸው ተሳታፊ ለመሆን ያላቸውን ፍቃደኝነት እየገለጹ ተመዝግበዋል። የቅስቀሳው ተግባር በመቀጠል የፕሮጀክት ቡድን በጃንዋሪ 18 2014 ዓመተ ምህረት ትልቅ ዝግጅት አቅዷል። ይህቅድ እንደሚከተለው ይከናወናል። በአቢኤፍ ሲቢአቤ ጋር 41 ብዙ ትይንት ባንዳ ላይ ሊካሄድበት የሚችል አዳራሽ ውስጥ የኢትዮጵያ ቀን ይዘጋጃል። በዚህ አዳራሽ ውስጥ የተለያዩ የመንግስት ባለስልጣናት፣ የተለያዩ የስዊድን ድርጅት፣ የስዊድን የፖለቲካ ፓርቲዎች፣ የተለያዩ የኢትዮጵያ ድርጅቶችና በልዩ ልዩ ባህላዊ ሙያ የተሰማሩ ኢትዮጵያውያን ግለሰቦች በየግላቸው ለሰው ለማሳየትና ማሳወቅ የሚፈልጉት ትይንት ወይንም ቁሳቁስ ወይም አገልግሎት ይዘው እንዲቀርቡ ይጋበዛሉ። ተጋባዦቹ ኢትዮጵያን ህዝብ እንደ ፍላጎቱ ባደራሽ ውስጥ የሚገኙ ትይንቶችን ይመለከታል፣ መረጃዎች ይሰበስባል፣ አገልግሎት ይቀበላል ወይም ቁሳቁሶቹን ይገዛል። የማደራጀቱ ፕሮጀክት ቡድን ደግሞ ስለመደራጀት ከሚመጣው ኢትዮጵያ ሁሉ አስተያየትና ድጋፍ ይሰበስባል። ይህ ቅድ በመልካም ውጤት ከተከናወነና ለአብዛኛው ድርጅት ፈላጊ ይመቻል ተብሎ በሚገመትበት ወራት ውስጥ የድርጅት መሰረታ ስብሰባ ይጠራል። ማስታወቂያ ለኢትዮጵያን ድርጅትና በተለያዩ ባለሙያዎች ለተሰማራችሁ ኢትዮጵያውያን በጃንዋሪ 18 2014 በሚደረገው የኢትዮጵያን ቀን በመሳተፍ ለህዝብ የምታስተዋውቁትን እና የምታሳዩት ትይንት የሥራ ውጤት ወይም አገልግሎት ካላችሁ በቅድሚያ በምንከራየው አዳራሽ ውስጥ በነጻ ቦታ መያዝ ትችላላችሁ። ተካፋይ ለመሆን በኢትዮስዊድ ነጥብ community@gmail.com ይመዝገቡ። ማሳሰቢያ ለየማንኛውም አይነት ኢትዮጵያዊ ድርጅትና ግለሰቦች በዚህ በጃንዋሪ 18 2014 በሚዘጋጀው የኢትዮጵያን ቀን ላይ እንድትገኙ ያሳስብ። በዚህ ዕለት በማንኛውም ህዝብ የሚጠራበት ዝግጅት ከማድረግ እንድትቆጠቡልን በትህትና እንማጸናለን። በተጨማሪም የስብሰባው ሰዓትና የፕሮግራሙ ዝርዝር ወደፊት በይፋ እንደሚገለጽ በትህትና እንገልጻለን። የአስተዳደር ኮሚቴ
በኔልሰን ማንዴላ ሞት አዘናችን ስንገልጽ የትግራይ ያለን አገዛዝ በማውገዝ ነው። ኔልሰን ማንዴላ እንደ አውሮፓ አቆጣጠር 1990 ዓመተ ምህረት ፌብሩዋሪ 11 ከእስር ቤት ሲወጡ አንድ ጥሪ አድርገው ነበር። ለ27 አመታት ያህል ለስለዳረጓቸውን ያንገላታቸውን በሽብርተኝነት ወንጀል ጨለማ ውስጥ ያሰሯቸውን የደቡብ አፍሪካን ህዝብ በገዛ ሀገሩ የጨፈጨፉ ያሉትን የአፓርታይድ አገዛዝ ተጠያቂዎች እንግሊዛውያንና ደቾችን ከሀገራችን በማባረር አንበቀለምና ለነጻነት ተጋርሎ ጫካ የገባችሁ በከተማም ያሆናችሁ በትንንቅ ላይ ያላችሁ ያዛችሁትን መሳሪያ ጦር ጩቤ ወደ ባህር ጣሉት። አፍሪካውያን ያፈሰስነውም ደም አካዘስም ኩል የሆነበት የነጻነት ትግል ለስደት የዳረገንን የአፓርታይድ ስርዓት የምንካሰው ደም በመፋሰስ ሳይሆን በቂም በቀል ሳይሆን ለሁላችንም የጋራ ጥቅምና ደህንነት ስንል ተበዳው ይቅርባይ በዳው ተጸጻች የሚሆኑበት ሁኔታ ልንፍጠር ብለው በመማጸን ደቡብ አፍሪካ አዲስ ምዕራፍ ውስጥ ገብታለች ብለው አወጁ። በደቡብ አፍሪካ ለተቀሰቀሰው አመጽ ግፍና ግድያ ተጠያቂውና መሰረታዊ ምክንያቱ ራሱ አፓርታይድ መሆኑን መረዳት ብቻ ሳይሆን ተበዳው በርቅና በይቅርባይነት የሚያገኘውን ጥቅም በመገንዘብ ይኖርበታል ብለው በድፍረት ተናገሩ። በሽብርተኝነት የተፈረጀው ድርጅታቸው የአፍሪካ ብሔራዊ ኮንግረስ ወጣቱ ክፍል እንዲያሻፈረኝ አላቸው። ከ1990 እስከ 1993 ድረስ በመላው አገሪቱ አስ በመንቀሳቀስ ሰላምን ይቅርባይነትን መጸጸትን አስተማሩ። ዓለም ከጎናቸው ቆመ። ኔልሰን ማንዴላ በአፓርታይድ ዘመን ወንጀል የፈጸሙትን በሞላ ነፍሳቸውን አዳማቸው። እንባጠራጊ በደላዳማጭ የሚሆን የሐቅና የእርቅ ኮሚሽን መሰረቱ። ከአፓርታይድ ስርዓት ተጠቃሚም ተጠያቂም ከነበሩ ወገኖች ጋር የግድ አብሮ መኖር የደቡብ አፍሪካን ህልውና ማረጋገጫ ወደሚለው ህብረተሰቡ ተሸጋገረ። በአፓርታይድ ስርዓት ዘመን በሰው ዘር ላይ ግፍ በፈጸሙ ወገኖች ላይ በደፈናው ምህረት ከማወጅ በፊት በጥቁር አፍሪካውያን በተለይና በሌሎችም ጸረ አፓርታይድ ታጋዮች ላይ ግፍ የፈጸሙ ሁሉ እውነቱን መናገር በደላቸውን ለተበዳው ወገን በጋህር መናዘዝና ጥፋታቸውን አምነው ተበዳውን ወገን ለይስሙላና ለህይወታቸውም ለማትረፍ ሳይሆን ለማዳን ብለውም ሳይሆን ከልብ ይቅርታ እንዲጠይቁ እድል መስጠትን በትክክል እንዲለማመዱ አግባቡ። ኔልሰን ማንዴላ ከ1991 እስከ 1997 የአፍሪካ ብሔራዊ ኮንግረስ ፕሬዝዳንት በመሆን አገልግለዋል። የመጀመሪያው ነጻና ዲሞክራሲ ፕሬዝዳንት ተመራጭ ሆኑት በ1994 ዓ.ም ተመረጡ ነበር። በ1999 ዓ.ም ተመረጡ። ለሁለተኛ ጊዜ በተካሄደው የፕሬዝዳንትነት ምርጫ ውድድር እንደማይገቡ ገልጸው ኃላፊነቱን በፈቃደኝነት አስረከቡ። በአፍሪካ ሀገር ስልጣን በፈቃደኝነት ማስረከብ በተግባር ያስተማሩ ህዝብ እየጠየቃቸው እንቢያሉ በቀደሙትም ባሁኑም በቀጣውም ዘመን ከሳቸው በስተቀር ለናሙና ሊከሰት የሚችል ታሪክ እንደማይሆን ዓለም በማረጋገጥ መሰከረ። የህዝብ ፍቅርና አክብሮት የተተላበሰ ጸጋ ደቡብ አፍሪካ ሁሉም ዜጋ ባቻነት የሚኖርባት የጥቁር የነጮች የህንዶች የቀሩትም አዲስቷን ደቡብ አፍሪካን ፈጥናልና የቀረን ድህነትን መታገል ብቻ ነው። ኃላፊነቱን ለተተኪቱን ልሰጠው ከህዝብ ጋር ለመዋል በትምህርት ቤቶች በማህበራዊ ስብስቦች በሚካሄዱ ስራዎች ላይ በማተኮር ያልጋ ቁረኛ አስኮኑ ድረስ አገራቸውን አገልግለዋል። ኔልሰን ማንዴላ ከ1990 ጀምሮ ለተከሉት የሰላምና የርቅ ሐውልት የዓለም አቀፍ የሰላምና ኖቤል ሽልማት ተሸላሚ አድርጓቸዋል። የኝን ታላቅ ሰው የትግል ጽናት የ27 አመቶች መንገላታት የህዝባቸውና የወገኖቻቸው በአፓርታይድ መማቀቅ ወደ በጎ አስተሳሰብ ተለውጦ በአምሯቸው ውስጥ ያሳደረው ከዘር ነጻ የሆነ የህዝብ ፍቅር ላይ እንዲወድቁ ያደረጋቸው ስንፈትሽ ይህ ባህሪ እውነተኛ ሰው ልጅ የሚያስተናግደው መንፈስ ነው ወይ የሚለው እንድንመረምር ይገፋፋናል። መርምረንም ወደ ራሳችን መንፈስ አስጠግተን እኚህ በደሎችን በይቅርታ ያንድን አገር ህዝብ በመካከሉ ፍቅርና መከባበር ከሌለ ጠፊ ነው የሚለውን ጥሪ ለዓለም ሲያስተጋቡ ለምን መንፈስ ወደ ኢትዮጵያ ባየር ግፊትም ይሁን በሌላ መልኩ አልዳሰሰንም የሚለው እንድናስብ ይገፋፋናል። በዓለም ህዝብ መካከል በከተሞች በገጠሩ በገደሉ በሜዳው የኔልሰን ማንዴላ ህዝብ ፍቅር ችቦ ሲያቀጣጥል ከደቡብ አፍሪካ ያየር በረራ 8 ሰዓት ያህል በመትረቀው ኢትዮጵያ ወያኔ ጥላቻን ሰብክ ነበር። ወያኔ ቅን በቀል ወርሰል ለትውልድ የሚተላለፍ ጥላቻን ለማራባት ይለፋ ነበር። በ1990 ዓ.ም ተመረጠ። ወያኔ በደደቢት ኢትዮጵያን በጦር የማተራ መስልት ያስተጋባ ነበር። በ1991 ዓ.ም ተመረጠ። ኔልሰን ማንዴላ በነጩ በህንዱ በጥቁሩ ህዝብ መካከለ የጽናትና የትግስት የሰላም የርቅ ይቅርባይነት ለሚሰጠው ፍሬ ሲያስተምሩ የወያኔ መሪዎች አማራውን አጥፋ የሚጥሪ የሰው ልጅ ከነነፍሱ በገደል ይወረውሩ ነበር። በወያኔው ሲያብራሃዝ ማችነት ታምራት ላይኔ ዶክተር ነጋሶ ጊዳዳና ኦነጎች ከፊት ሆነው ወያኔ ሲፈጠራፉን የፈታበትን የጸራማራ ርኩስ አስተሳሰብ ስር እንዲያገለግሉ አድርጓቸው ነበር። ኔልሰን ማንዴላ ከ1994 እስከ 1997 ዓመተ ምህረት የነጻነትና የሰላም የፍቅር አባት ነው። የደቡብ አፍሪካ ፕሬዝዳንት ነው ሲመረጡ ወያኔ ከ1991 እስከ 94 ዓመተ ምህረት ድረስ በጸረ አማራነት በጸረ ኢትዮጵያ ጥርሱን ነቅሎ በህዝብ አበሳና መከራ ተጠቃሚ ቢሆን በመሆን ያገይቷን ብሔራዊ ጥቅም ታሪክና ክብር ላይ ጉዳት አድርሷል። ኔልሰን ማንዴላ በደቡብ አፍሪካ ምድር የተፈጠረ ያለ የኖረ አገሪቷን ወዶ የሚመጣ ሁሉ ያዲስ ሲፋ የደቡብ አፍሪካ ዜጋ ነው። ማንኛችንም የምንበላለጥ አይደለንም የሚል መመሪያ አስተጋቡ። ዓለም ይህን ሰው አይከን ለዘላለማዊ ቀንዲል አደረጋቸው። ወያኔ ከ1991 እስከ 93 ዓመተ ምህረት በበደኖ በአርባ ጉጉ ውስጥ አስተቃቂ ጥቂቶችን አካሄደ። ደቡብ አፍሪካ ከአፓርታይድ ነጻ ስትሆን የትግራይ ወያኔ አገዛዝ በህዝብ መካከል ፍጥጫና እልቂትን ቀስቅሶ ዜጎች በገደል እንዲጣሉ ተደርጓል። ራብ ለቸነፈር ተጋልጧል። እስከዛሬው ዓለት ሰዓትና ደቂቃ ድረስ በመንነታችን ላይ የጥፋት ዘመቻ እየፈጸመብን ነው። ይቺ ያዷ ታሪክ ባለቤት አብሮ አገር የትግራይ ወያኔ አገዛዝ ስር ወድቃ ህዝቡን ከህዝብ የሚያናክስ ፖለቲካ የአፓርታይድ ባንቱስታ ስርዓት ወያኔ በኢትዮጵያ መገንባት ፍቅር ሰላም ያሳጣ አገዛዝ በአገራችን መኖር ኔልሰን ማንዴላን በህይወት ዘመናቸው እንዳሳዘናቸው እንዳልቀረ የቅርብ ወዳጆቻቸው የገለጹት ወቅት ነበር። የደቡብ አፍሪካ በመሪዋ አማካይነት ረግማና አውግዛ እንዲከስም ያደረገችው የባንቱስታን አስተሳሰብ ወያኔዎች አፈላልገው በእኛ ላይ ሲጭኑብን እነ ማንዴላ ኢትዮጵያ በባዕድ አስተሳሰብ ስር እንደወደቀች ተቋማቸውን ለመግለጽ ሲሉ እነ መለስ ለላኩላቸው የጉዣ ወረቀት ጆሮ ዳባ ልበስ ብለው ኑረው ነበር። ኢትዮጵያ በታሪኳ አፍሪካና አፍሪካ የቀሩትን ማህጉሮች ወሮባ ያዙ የቅገጆች ላይ በታሪክም ሆነ በህልና ያለባቸው ተጠያቂነት ያስተማረች ያሳየች ልዩ አገር እንደነበረች ማንዴላ ብቻ ሳይሆኑ ልጆቻቸውም ያውቁታል። አውሮፓውያን በጥቁር አፍሪካ ህዝብ ላይ ያደረሱት ግፍና በደል በዓለም አቀፍ መድረኮች ላይ ሁሉ እንዲጸጸቱበት ያደረገች አገር መሆኗንም ያውቃሉ። ሰረኝነት ከሀገሩ ተነቅሎ እንዲወጣ ተቀዳሚ ስፍራ ስትይዝ የቅንገዦች ለመታገል ብረት ያነገቡ ተዋጊዎችን በመዲናዋ እንዲሰፍሩ ያደረገች የአፍሪካውያን ደምና አምባ በሀገሩ ውስጥ እንደችቦ አብርቶ እንዲታይ ከአፍሪካውያን ወንድሞቿና እህቶቿ ጋር እንዲተሳሰር ያደረጉ መሪዎችን አርቆ አስተዋይነታቸውን ለሀገሩም ታማኝነታቸውን በተግባር በመግለጽ እንደሆነም ራሳቸው ማንዴላ በህይወት ዘመናቸው ባሰሟቸው ንግግሮች አረጋግጠዋል። ኢትዮጵያ በአፍሪካ ውስጥ ተንሰራፍቶ የነበረው የአውሮፓውያን የቅኝ አገዛዝ ከሀገሩ እንዲወገድ ግንባር ቀደም ስፍራውን ስትይዝ የነጻነት አርማ ላነገቡ ታጋዮች መጠጊያ በመስጠት የተበተኑትን እየሰበሰበች ማንኛውም በኢትዮጵያ ክፍል እንዲኖር እየፈቀደችና እየተንከባከበች ነበር። የዚምባብዌው፣ የደቡብ አፍሪካ፣ የደቡብ ሱዳን በቀሩት ማህጉር በከሀገሩ እየፈለሱ አስጠጉላሉ ሁሉ እጇን ዘርግታ ተቀብላ አስተናግዳለች። ባንድ ወቅት ኢትዮጵያ ህዝብ መሬቱ ጠቦናል፣ ቋንቋችን አይናገሩም፣ መልካቸው ተለየብን የሚል የጥላቻ ባህሪ አላሳዩም። ይህን ጨዋነት የተመላበት የዙ ፍቅር እነ ማንዴላ እነ ሙጋቢ ቀደም ባሉ ጊዜያቶች ከነበሩት የአፍሪካ መሪዎች የታንዛኒያው ኔሬሪ፣ የዛምቢያው ካውንዳ ከአፓርታይድ በአፍሪካ ምድር ግብአተ መሬት ሲጠናቀቅ መስክረውበታል። የዘመኑ ወያኔ ጉጉማንጉዎች ግን በ22 ዓመታት ውስጥ በነበረውና በተወደንበትን ታሪክ በማበላሸት ተጠያቂዎች ይሆኑ ነው። ደቡብ አፍሪካ ከርስ በርስ መጫረስ ያተረፏትን መሪ ስታስብ ተዘክራቸው በብዙ ደቡብ አፍሪካውያን አእምሮ የሚጉላላው በተለይም በነጻነት ተጋለው ወቅት የአፓርታይድ ሰለባ የሆነው ወገን ለመንከባከብና ከዚያ ሰቆቃ በመላ ጎደል ለመላቀቅ የሚቻልበትን የካሳና ደህንነት ዋስትና ለመስጠት አለመቻሉ በስልጣን ዘመናቸው ያላጠናቀቋቸው ተተኪዎቻቸውም ቢሆኑ ይህንን የነጻነት ተጋድሎ ያስከተለውን ብሔራዊ ጉዳት ሊክስ የሚችል ሁኔታ ለመፍጠር አለመቻላቸው ደካማ ጎን ሆኖ የሚጠቀስ የታሪክ ሀቅ ነው። ምናልባት ኔልሰን ማንዴላ ሌጋሲ ፍጹም የሆነ በሁሉም ዘር ተቀባይነት የማግኘት ራዕይ ያስከተለው መዘዝ ውስጡ የሚፈተሽባቸው ብዙ ደካማ ጎኖች በይፋ መውጣታቸው አይቀርም። ደቡብ አፍሪካ በአፍሪካ ብሔራዊ ኮንግረስ የበላይነት የተጎናጸፈችውን የሞራል የበላይነት በኢኮኖሚው መስክ ለህዝቡ የኑሮ ደረጃ መሻሻል የሰጠው ጥቅም እየተፈተሸ ነው። ኔልሰን ማንዴላ የመሩት የአፍሪካ ብሔራዊ ኮንግረስ የሙስና ሰለባ ሆኗል የሚባል ክስ በሰፊው እየተተቸበት ነው። ነጮችና ጥቂት ህንዶች በያዙት የኢኮኖሚ የበላይነት ላይ ያረፈ ሰላምና መረጋጋት እስከት ሊራመድ ይችል ይሆናል የሚለው ስጋትና ጭንቀት በህብረተሰቡ ውስጥ ቅራኔዎችን እያሳበጠ መጥቷል። ደቡብ አፍሪካ ከአፓርታይድ አገዛዝ ነጻ ከሆነች 23 ዓመቶችን አስቆጥራለች። በእነዚህ ግዛቶች ውስጥ ደቡብ አፍሪካ የዓለም ዋንጫን የእግር ኳስ ውድድር አዘጋጅታለች። የተለያዩ ታላላቅ ዓለም አቀፍ ኮንፈረንሶችን አስተናግዳለች። የነርሰን ማንዴላ ነጻነት ከይቅርባይነት ጋር ተጸጻች ሆኖ ባንዳገር ለባንድ ላይ ለመጓዝ አዲስ ደቡብ አፍሪካ ለመፍጠር ነው ያሉት መርሆ የተከተለው ህዝብ ፍሬውን ለማያት በጉጉት ላይ ነው። ጉጉቱ 23 አመቶችን አስቆጥሯል። በደቡብ አፍሪካ የአፓርታይድ ኢኮኖሚ መሰረት በአፍሪካ ብሔራዊ ኮንግረስ የታወቀ ችግር ነው። ነርሰን ማንዴላ ስልጣናቸውን በፈቃደኛ ሲለቁ ያለም ማንዴላ ተብለው ኖሩ። ሳቸው የተኳቸው መሪዎች ግን አገሪቷ ዛሬም እንደቀደሙት ግዛቶች ለነጻነት የተጋለው የታገለውን ወገን የበይ ተመልካች አድርገውታል። ደቡብ አፍሪካ በኩነት መንፈስ የተጓዘችበትን ጉዞ አይቀለበስም፣ ዘላለማዊ ነው። ነርሰን ማንዴላ ማይመለሱም። በደቡብ አፍሪካ ውስጥ መካከለ የሰፈኑ የድህነት የበሽታ የወንጀል መባባስ ግን ህይወት ይዞ ይኖራል። ደቡብ አፍሪካ ነርሰን ማንዴላን ከቀበረች በኋላ ስርዓቱ የተሸከመውን መከራና ጉድለት አርሞ ለመቅበር ሌላ ዘመን ይጠይቃል። እኛም ኢትዮጵያኖች የትግሬ ወያኔ ባንቱስታ አገዛዝም ወደ መቃብር ለማድረስ ቁርጠኛ ታጋይ ያስፈልገናል። አልታደልንምና ጀግኖቻችንን ጨርሰን አስበልተን ወንበዴዎችና እንወልደው አይጥሏቸው ተርፈው ስልጣን ላይ እንዲቀመጡ አድርገናል። የኛ ጉድ ማሰሪያ ያላገኘም ነርሰን ማንዴላ ላናገኛቸው ሄደዋል። መንፈሳቸው መካከላችን አለ ብለን በተስፋ እንኖር ይሆን ወይንስ የሚዳኝን አጥተን በመጨረሻው ቂም በቀል ሆኖ ሁላችንም ተጎጂዎች እንሆን ይሆን? የነርሰን ማንዴላ መንፈስ ዘላለማዊነት እንመኛለን። የሳቸውንም የትግል ነፍስ እግዚአብሔር በገነት ያኑር። ድል ለኢትዮጵያ ህዝብ።
Come on, come on, come on. አድማጮቻችን የህዳር 9 2006 ወይንም ደግሞ የዲሴምበር 8 2013 ፕሮግራማችን በማጠቃለል ላይ ስላልን አሁን ለሚቀጥለው ሳምንት ያዘጋጀነው አንድ ማስተዋወቂያ አለና በኢትዮጵያ ድምጽ አድማጮችና ወዳጆች እናስተዋውቃለን። በዲጂታል ስራ ጉዳይ ምክንያት በሚቀጥለው ሳምንት የሬዲዮ ስርጭታችን እንደማይኖርና በትህትና እንገልጻለን። አድማጮቻችን የዛሬውን ፕሮግራም ያስተናገድናችሁ አቶ ንጉሱ ታምራት፣ አቶ ቴዎድሮስ በቀለ፣ አቶ ተኮላ ወርቁና አለማዮ ደረሳ ነኝ። መልካም ሳምንት።
Yeah. I'm on the way, wonder, and I do.